ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴልስታር 15 ዲግሪ ዌስት በ12528 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ የካቲት 1 ቀን 2009 ዓ.ም ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። የተለያዩ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ወቅታዊ ሐተታዎችን በቅድሚያ እናሰማለን። በማስከተልም ፈይሳ ጃታ ብሔራዊ ውርደትን ያልተቀበለ ጀግና በሚል ርዕስ የቀረበውን አሰምተን የመጀመሪያው ክፍል ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው።
የወያኔ አገዛዝ በሁለት ዙር ወደ 20 ሺህ የሚሆኑ ዜጎች ታድሶ ተፈቷቸው የተለቀቁ መሆናቸውንና በድርጊታቸው ተጸጽተው ወደ ሰላማዊ ኑሮ ተመልሰዋል የሚል ፕሮፓጋንዳ ቢነዛም ታስረው የነበሩ ዜጎች በእስር ቤት ከፍተኛ በደል እንደደረሰባቸውና ይህም በሕይወታቸው ላይ ጠባሳ ጥሎ ያለፈ መሆኑን ገልጸዋል። በእስር ቤት ከታገሩት መካከል በርካታዎች በድብደባ ምክንያት አካለ ስንኩላን እንደሆኑና ሌሎችም ለተለያዩ በሽታዎች ተዳርገው ጤናቸው እንደተቃወሰ ዘርዝረዋል። ታሳሪዎቹ በአመጹ የተሳተፉት የደረሰባቸውንና በአይናቸው ያዩትን በደል ለመቃወም መሆኑ ግልጽ ሆኖ ሳለ የወያኔ ካድሬዎች በሌሎች ድርጅቶች ቅስቀሳ እንደተነሳሱና እንደተደራጁ በማድረግ ለማሳየት መሞከራቸው ራሳቸውን እንጂ ሌላ ያታለሉት ወገን የሌለ መሆኑንም አስረድተዋል። በማጎራ ጣቢያዎች ታግተው የደረሰባቸው መከራም ካምጽ የማይገታቸው መሆኑንም ተናግረዋል። የውጭ ንግድ እንቅስቃሴ ከጊዜ ወደ ጊዜ ያሽቆለቆለ መሆኑ ታወቀ። ባለፉት አመታት ወደ ውጭ የሚላከው የሸቀጥ መጠን በየጊዜው እየቀነሰ የሄደ ሲሆን በያዝነው አመትም የተሻሻለ ሁኔታ እንደሌለ ተገልጿል። ለውጭ ንግድ መዳከም የተሰጠው ምክንያት ለውጭ ገበያ ምርት የሚያቀርቡ ተቋማት መዳከም፣ የሚላከው የምርት አይነት ውሱንነትና በውጭ በኩል ያለው የመግዛት ፍላጎት አለመኖር መሆኑ ተገልጿል። ወደ ውጭ ከሚላኩት ሸቀጦች መካከል በአብዛኛው የእርሻ ውጤት ሲሆን በየጊዜው እየቀነሰ የሄደውን የውጭ ንግድ ለማስተካከል የኢንዱስትሪ ውጤቶች መጨመር ያለባቸው መሆኑን ባለሙያዎች ይናገራሉ። የወያኔ አገዛዝ በኢንዱስትሪው መስክ ከፍተኛ እንቅስቃሴ ያካሄደ መሆኑን ቢደሰኩርም ከጠቅላላ ብሔራዊ ሀብት 16.6 ከመቶ የሆነው የኢንዱስትሪው እርሻ አሁንም በጣም ዝቅተኛ መሆኑ ይታወቃል። ማክሰኞ ጥር 30 ቀን ካታላኒያ በተባለችው የስፔን ከተማ በተደረገው የ2000 ሜትር የሴቶች ሩጫ ኢትዮጵያዊቷ ገንዘቤ ዲባባ ያለምን ክብረ ወሰን የሰበረች መሆኑ ታወቀ። ገንዘቤ ዲባባ 2000 ሜትር ለመሮጥ የፈጀባት ጊዜ 5 ደቂቃ ከ23.75 ሰከንድ ሲሆን ከ1990 ጀምሮ የተያዘውን ያለም ሪከርድ በ7 ሰከንድ አሻሽላ የገባች መሆኑ ታውቋል።
የደቡብ አፍሪካ ፕሬዝዳንት ጃኮብ ዙማ ሐሙስ የካቲት 2 ቀን ለፓርላማ የሚያደርጉት ንግግር በተቃውሞና በውከት እንዳይቋረጥ 440 ወታደሮች ፓርላማ ውስጥ ገብተው ጸጥታ እንዲያስከብሩ አዘዋል። ባለፈው ዓመት ያደረጉት ንግግር ከስልጣን እንዲወርዱ ተቃዋሚዎች ባሰሙት ጩኸትና በተከተለው ሁካታና ግርግር ከመቋረጡም ሌላ በተገቢው መንገድ ንግግሩን መቀጠል አስቸግሯቸው እንደነበር ይታወቃል። ዙማ ወታደሮቹ ፓርላማ ውስጥ እንዲገኙ ያዘዙት ጸጥታ ለማስከበር ነው ቢሉም ተቃዋሚዎቹ የጦርነት አዋጅ ነው ብለውታል። በቅርብ ሆነው ሁኔታውን የሚከታተሉ ወገኖች በነገው ዕለት ከፍተኛ የህዝብ አመጽ ሊከሰት እንደሚችል ግምታዊ አስተያየት እየሰጡ ይገኛሉ። የጃኮብ ዙማ አስተዳደር በሙስናና በዝምድና ጥቅም የተበከለ በመሆኑ በህዝብ መጠላቱ ይታወቃል። ረቡዕ የካቲት 1 ቀን በሶማሊያ በተደረገው የፕሬዝዳንትነት ምርጫ የማጣሪያ ዙር የተወዳዳሪዎች ቁጥር ከ21 ወደ 3 የወረደ መሆኑ ታውቋል። ለሁለተኛ ዙር ከቀረቡት መካከል የአሁኑ ፕሬዝዳንት ሐሰን ሼክ መሐመድና የቀድሞ ጠቅላይ ሚኒስትር መሐመድ አብዱላይ ፋርማጆ ሲኖሩበት፣ ሶስተኛው ደግሞ ፕሬዝዳንት ሻሪፍ ሼክ አህመድ ናቸው። የአሁኑ ጠቅላይ ሚኒስትር ሼር ማርኬ የአራተኛነት ቦታ ይዞ የነበረ ቢሆንም የወያኔ አገዛዝ በምርጫው ውስጥ አልቃ ገብቷል በሚል ምክንያት ራሳቸውን ያገለሉ መሆናቸው ተነግሯል። ፋደም ዳይብ የተባሉት ሴት ተወዳዳሪም ምርጫው ህገ መንግስታዊ ያለመሆኑና በሙስና የተበከለ መሆኑን ገልጸው ራሳቸውን አግልለዋል። የምክር ቤቱ አባላት ፕሬዝዳንቱን ለመምረጥ ድምጽ የሚሰጡት 30000 ዶላር እየተከፈላቸው ነው የሚለው ዘገባ የተሰራጨ ሲሆን ይህም በአለም ከፍተኛ ትርፍ የሚያስገኝ ምርጫ ነው ተብሏል። አዳያቺ በተባለች አይቮሪ ኮስት የወደብ ከተማ ለሁለተኛ ቀን በተኩስ ተተሸበር የዋለች መሆኗን ነዋሪዎች ተናግረዋል። በከተማይቱ ከኩለ ቀን በፊት የተጣጣፈ ተኩስ ሲሰማ የዋለ ቢሆንም ኩለ ቀን ላይ የጸጥታ የነገሰ መሆኑን ተሰምቷል። ማክሰኞ ጥር 30 ቀን ወታደሮቹ ወደ ሰማይ ሲተኩሱ የዋሉ መሆኑን የተገለጸ ሲሆን ተኩሱ ምንም ጉዳት አላደረሰም የሚለውን ዘገባ የመንግስቱ ቃል አቀባይ አስተባብሎ ሁለት ዜጎች መጎዳታቸውን ገልጿል። ካላቀበው ኮታደሮች ጋር የሚደረገው ድርድር የቀጠለ መሆኑን ገልጾ ድርድሩ የመንግስትን በጀት እያራቆተ መሆኑንም ተናግረዋል።
አድማጮቻችን ለዛሬ አጠናቀቅነው ዜና በዚሁ ይጠናቀቃል። ወያኔ ሳይቃዥ ማደር አልተቻለውም። በይት ባህል ህልም ተፈርቶ ሳይተኛ ይታደርም ይባላል። ጥሩ የሚያስቡ በጥሩ ህልማቸው ሲያነጉ መጥፎ የሚያስቡ በቅዠታቸው እንደሚሰቃዩ ለመመስከር የተቃኛ አባባል ነው። ወያኔ ከስልጣን ለመድረስ አማራውን ጠላት አድርጎ በመቁጠር በሌሎች ለማስጠላት በመሞከር ታሪኩን በማውደፍ በጠቅላላው በአማራው ላይ በማነጣጠር ነበር የተሰማራው። የነን ያወቁ ተቀላቅለው ሲያጅቡ የነበሩ የወንጀሉ ሁሉ ተጋሪዎች መሆናቸው አከራክረም። የፈረደበት አማራ ለ25 አመታት ሲጨፈጨፍ ዝም ብለው ሲመለከቱ የቆዩ አንዳንድ ክፍሎች ዛሬ ለምን እንደሚንጫጩ ግልጽ አይደለም። አማራው ሀገር ሊገንጥል አላለም። ኦሮሞ ኢትዮጵያን ላፈርስ ነው አላለም። ይህ ሁሉ ለወዳቸው ያደሩ ለፈረንጃ ጎበደዱ ኃይሎች ምኞት ነው። የኢትዮጵያ ልጆች ሀገራቸውን አፍርሰው ሀገራቸውን ሸጠው የሚገቡበት የላቸውም። በአማራው ላይ ያነጣጠረው የወያኔ ዘመቻ አዲስ አበባ በመግባት አልተጠናቀቀም። ሁለተኛው ዘመቻ ቀጥሎ አማራውን መጨፍጨፍና ቤተክርስቲያናትን ማቃጠል፣ ማፈናቀል፣ እንዳይባዛ ማድረግ ወዘተ ወዘተ ወንጀሎች ሲፈጸሙበት መቆየቱ የታወቀ ጉዳይ ነው። ወዳደሮች አማራውንና ኦሮሞውን ምን አድርጉ እንደሚሉ አይታወቅም። ከዚህ ሁሉ መከራ በኋላ ከወያኔና ከሻቢያ ጋር መሞዳሙ ለተያዘው አማራውንና ኦሮሞውን ይበጃል ማለት ነውን? ከሆነ ከቀልባችሁ ብትሆኑ ይበጃችኋል ለማለት ህዝብ ይገደዳል። አማራውም ሆነ ኦሮሞው እንዳባቶቹ በደም በመቆራኘቱ በዘረኞችና በሀገር ጠላቶች ፕሮፓጋንዳ ይዋዛም። በመሆኑም ወጣቱ ለአንዲት ኢትዮጵያና ለመብቱ ተጋድሎን ይቀጥልበታል። ወያኔና ግብረበላዎቹ እስከዛሬ አታለዋል። ካሁን በኋላ ግን የሚዋዛ ወጣት የለም። ወያኔ ስርቆቱም ሙስናውም ቱጃርነቱም አዱኛ ብላሽ ሲሆን በትንጫጫን ወያኔና ሻቢያ ውድቀት ለተዋጀው ሁሉ ትምህርት የሚሰጥ ነውና አጨፍጫፊ ሁሉ ጥግም ያዙ ተገቢ ነው። ከንግዲ ያለቀ ያፈጀ ጉዳይ ስለሆነ በኢትዮጵያ ምድር ዳግም ዘረኝነት አይሰበከም። ስለሆነም ዘረኝነት የህልም ሩጫ የሆነባቸው ሁሉ መጠነቀቅ ተገቢ ነው። ኢትዮጵያን መዳፈር አደገኛ ነው የሚባለው ለዚህ ነው። ውሎ አድሮ በፍትህ መዳኘቱ አይቀርምና ኢትዮጵያን ሊዳፈር የቃጣ ሁሉ ያፍረት ማቁን ሲከናነብ መቆየቱ አዲስ ክስተት አይደለም። እናም ወያኔ በቅጀቱ እንዳይሰነብት ሆኗል። እንቅልፉም ቅጀቱም ከቅድቃት ያላደነው የሚጠላውና የሚፈራው መደራጀት እሁን እየሆነበት ነው። የሚፈራውና የሚጠላው ድርጅት አለሁ ይያለው ነው። ጠቅላላው ዜጋ ወያኔ ተዋስቶ እንደተኛ እንዳይቀር በጊዜው ንቃ መባሉን በደል የሚያከትመው በትግል ነው መባሉን ወያኔንና ግብረበላዎቹን በቁጣ ቅጣቸው በጸሎት አባራቸው መባሉን የተጠንቀቅ ደወል ነውና ደጋግሞ መደወል እንጂ ማቋረጥ አያስፈልግም። ያማራውና የኦሮሞ ወጣቶች የሁሉም ወገኖች ትግል ተጠናክሮን ይቀጥል ዘንድ አድማሳቸውን እንዲያሰፉ ማስገንዘብ ያስፈልጋል። ተገንጣዮችን በታታኞችን በህዝቡ ትግል ቀላጆችን ዞር በሉ ማለቱ አማራጭ የሌለው መሆኑ ደጋግሞ መናገር ያስፈልጋል። የኢትዮጵያ ሰንደቅ ዓላማ ልክ እንደ ጎንደሩ በአዲስ አበባ መውለብለቡ አይቀሬ ነው። ድል ለኢትዮጵያ ህዝብ።
ለወያኔ ቀዳዳ መስጠት ሀገር ጎጂ ስህተት ነው። ወያኔ እየተፈረጋገጠ ነው። በዚህም በዚያም ቀውሱ ከሯል። የወያኔ ድንፋታ የዚሁ ምልክት ነው። አደም መግዛት ያቃተው ቸግሮት እንጂ እንዲሁ በባዶ አይደለም። ለምርጫው ወያኔ ወቂ ተዘጋጅቷል። ባፈናውም ደረጃ ሆነ የምርጫ ሳጥኖችን በማዘጋጀቱ ወያኔ እንደ 1997ቱ ሱሪ ወልቆ የሚገኝ አይደለም። ፖሊሶችና ነፍሰ ገዳዮችን አሰልጥኖና አዘጋጅቶ ይገኛል። የምርጫ ታዛቢዎቹ በአብዛኛው የራሱ ካድሬዎች ናቸው። ዜጎች ያላቸው ምርጫ ወይ በቦታው አለመገኘት ወይም ከተገኙ ባዶ ያልተሞላ ወረቀትን በሳጥኑ መክተት ነው። ከወያኔ ምርጫ ባልት ፍሬ የሚጠብቁ ተላሎች ቢኖሩም ሞኞችን ማጀብ አንገደድም። ለዚህም ነው የወያኔ ምርጫ የሚለው ላይ በተቻለ መንገድ ማቀብ ማድረግ አስፈልጋግና ትክክለኛ የሚሆነው። እየተረገጡ መታገል እየተመተሩ መታገል የሚሉን የባርነት ፈሊጥ ሰባኪዎች ዛሬም አሉ። ተጃጅለው የሚያጃጅሉ ተሸንፈናል እጅ ሰጥተናል በማለት ፈንታ ሌላ ምክንያት ይደረድራሉ። ከሌሎች አገሮች ተመክሮ ስናይ ግን ወያኔ ራሱ በራሱ ሮጦ ቢገኝ ይበልጥ ይጋለጣል። ማሸነፉ ላይቀር መታጀቡ ይበጃዋል እንጂ አያሳጣውም። ምርጫው ፍታዊ ሊሆን አይችልም ብሎ ኮዲው ማጋለጡና አንካፈልም ማለቱ የሚበጅና ትክክለኛ የትግል አማራጭ ነበር። የሱዳን ድርጅቶች እንዳደረጉት አሊያም በታይላንድ በሌሎች ቦታዎች በታየው መሰረት ህዝባዊ ተቃውሞንም ባመቹ መንገድ ማደራጀት በተገባ ነበር። ከ1997 የተማረው መለስ ብቻ ሳይሆን ተቃዋሚውም መሆኑ ቢታይ ጥሩ ነበር። ይግን አልሆነም። ተቃዋሚ የተባሉት መቀናጀት ያቃታቸው ከመሆኑ ሌላ ለወያኔ ከፋፋይ ሴራ አመቺ ሴራ ሰለባ ሆነው ቀጥለዋል። በወያኔ ላይ መረባረቡን ትተው እርስ በርስ መናከሱ ላይ አተኩረዋል። ይህም የህዝብን ትግል ጎጂ ለመሆኑ ጥርጥር የለውም። በወያኔ ምርጫ መንገድ ዛሬ ሆነ ተነገ ወዲያ ስርየት ይገኛል ብለው የሚሰብኩ ተቃዋሚዎች ተቃዋሚ ለመሆናቸው ብንጠራጠር ሊፈረድብን አይገባም። ተሞክሮን ረግጠው ስህተትን ዳግም ሊፈጽሙ ተነስተዋልናም ነው። ወያኔ የሚገባኝ ቋንቋ ይህ ነው ብሎ ከነገረን ዓመታት አልፈዋል። ምለላና ማጉንበስ የሚገባው አለመሆኑን በብሪት ነግሮናል። ከደፈራችሁ ህዱር ግቡና ፋኖ ሁኑና ሞክሩኝ ካለ ጊዜ አለፈ። መንገዱን ጨርቅ ያርግላችሁ ብሎ ቆስቁሶናል። በወዳችሁ የምገዛችሁ ነኝም ብሎናል በንቀት። ታዲያ ነጋ ጠባ ለወያኔ ሰለባ መሆናችን ምን ይባላል? ተራሞኝነት እንዳንለው ሀገራችንን ሊያጠፋ የሚችል ጉዳይ ነው። በመሆኑም ሁሉም ባሰኘው ይንጎድ ማለቱ በቀላሉ የሚገባል ሊሆን አይችልም። በጋራ ሀገርን ለማዳን መታገል አለብንና ሁሉም በየፊናው ግማሹም ወያኔ በሚፈልገው ጎዳና እየነጎደ የጋራ ትግሉን ሲያደፈረስ ማየት አንፈልግም። ይህ አረመኔ ቡድን ለ19 ዓመታት ህዝብን ሲያስለቅስ ከመቆየቱ ሌላ ሀገርንም ለአደጋ አጋልጦ ያለ ነው። ኢትዮጵያን ለማዳን ከፈለግን የሀገርን ጠላት ወያኔን ማስወገድ መቻል አለብን ማለት ነው። ለዘመናት ሰላምን አጥቶ የተሰቃየ ህዝብ ለቀቅተኛ ሆኖ በጦርነት ጎዳና የሚጓዝ አይደለም። ወደዚህ አማራጭ የሚወስደው ወይም የሚያስገድደው ካለ አማራጭ መጥፋቱና ለስብናው ሲል ጦርነትን መምረጡ ነው። ወያኔ በሁለገብ ትግል ተወጥሮ ወደ ሽንፈት ካልተገፋ ሀገርን ማዳን የሚቻል አይሆንም። ምለላ አይገባውም። መለማመጥ ሽንፈት ይመስለዋል። ንቀቱ ይጨምራል። ያለፈው አለፈ ብንል እንኳ ዛሬም ወያኔ ንጹህ ዜጎችን እየገደለ ነው። ግፉ አላበቃም፣ ጨመረ እንጂ። ከጊዜ ወደ ጊዜ ወያኔ እየጎመዘዘ መምጣቱ ለህዝብ ሁሉ ግልጽ የሆነ ጉዳይ ነው። ለዚህም ነው ያለው ብቸኛ አማራጭ የወያኔን ጸረ ህዝብ አገዛዝ በጋራ ትግል ጥሎ ሀገርን ማዳን የሚሆነው። የዚህ አገዛዝ ቁንጮች የሚሻሻሉ ሳይሆኑ እያደር የሚበላሹ ናቸውና ከእባብ እንቁላል እርግም መጠበቁ የሚጠቅም ሊሆን የሚችል አይደለም። የወያኔን ጸረ ህዝብነት በሚገባ ተረድቶ ይህንን ሙጃ ነቅሎ መታገሉ ነው ዋናው ተልእኮ። የሀገር ወዳድ ድርጅቶችም ዋና ስምሪት መሆን ያለበት በጉንጭ አልፋ ውይይቶች መዳረቅ ሳይሆን በወያኔ የምርጫ ጨዋታ ገብቶ መጫወቻ መሆን ሳይሆን ያ መራራ ግን አይቀሬ በሆነውና መስዋዕትነትን በሚጠይቀው ትግል ተሰማርቶ ለአንዴም ለሁሌም ወያኔን ከነግስ አንግሱ ማስወገድ አለብን። ሌላ አማራጭ የለም አለ የሚሉ የተደናገሩ ወይንም ይሁነኝ ብለው የሚያደናግሩ ናቸው። የወያኔ መሪዎች ኢትዮጵያን አምርረው ይጠላሉ። የሚጠሏትን ሀገር ሳያጠፉ አያርፉም። ይህን ርኩስ ግባቸውን ያሟሉ ዘንድ ሊተዉ ወይም እድል ሊሰጡ ከቶም አይገባም። መደናቀፍ አለባቸው። ኢትዮጵያን ከማጥፋታቸው በፊት ራሳቸው መጥፋት አለባቸው። አሊያም አደባባይ ኢየሱስ፣ ቴፒ፣ አንዋር መስጊድ፣ አረካ፣ ወተር፣ ጋምቤላ፣ ኦጋዴን፣ አዲስ አበባ 1937 ወዘተ ፍጆቶች ሁሌም ሕይወት ያልነውን አጃቢ ይሆናሉ። ወሳኝ ትግል የምናካሄደው ለየራሳችንም ስሬት መሆኑን መዘንጋት የለበትም። ለወያኔ አገዛዝ መፈናፈኛ አንስጠው፣ ቀዳዳ አንስጠው፣ መውጫ በር አንጠቁመው፣ መውጫ መግቢያ ሳጥተን እንጣለው። ከቅርብና ከሩቅ በአገራችን ላይ ያደቡትን ጠላቶች እናርቃቸው። በቅጥረኞች አንደናገር። የሀገራችንን መሬት በያዙት ላይ እንነሳ። ሀገራችንን በትግላችን እናስከብር።
የመጀመሪያው ከሁለቱ ይጣላል። ሆዳም ሰው አይደራጅም መደራጀትም አይፈልግም። በድርጅት ከገባም ሳይውል ሳይደር ቃል ኪዳኑን አጥፎና ክዶ ድርጅትን ያፈርሳል ይበትናል ለጠላት ያጋልጣል። በታሪክም በራሳችን ተመክሮ ያየነው ነው። ሆድ ከቀደመ አገርም ለጥቃት ትጋለጣለች። የዘንድሮ ሰው ምን ነው አንበጣን መሰለ ያሉትናት ችግሩን ግልጥ አድርገዋል። ሆድ ሲቀድም ሐቅን መካድ መሸጥ ወገንን መካት ባንዳ አንጃ መሆን ይሰፍናል። ወዳሞች ትላንት ቆምለት ያሉትን መሪ ድርጅታችን ነው ያሉትን ጓዴ ሀገሬ ያሉትን ሁሉ አሽቀንጥረው ጥለው ከርሳቸውን ለማስተካከስ ወዲያ ወዲህ ሲሉ እንደ ፖለቲካ ፈንጣ ሲዘሉና ሆዳም ጉማሬ ሆኖ ሲጨቀዩና ሲዋረዱም ያየነው እያየነው ያለ ነው። ሆድና ሀገር ተጻራሪ ናቸው ወይኔ ለሆዳሞች። ድርጅትና ሀገር አብረ ተጓዥ ናቸው። ሀገርን ከውድቀትና ጥፋት ለማዳን መደራጀትን ይጠይቃል። ያልተደራጀ ህዝብ የተበታተነ ጭራሮ ነው። ችቦ መሆን አይችልም። በደማቁ አያበራም። የድርጅት ይዘትና ሚና ግን ተደራጀን ለሚሉት ሚስጥር ሆኖባቸዋል። አባላትና ዜጎች ለድርጅታቸው ታማኝ ሲሆኑ ትርጉሙ ይጠፋቸዋል። ድርጅትን ከሀገር በላይ ይወዳሉ ብለው ሊነቅፉም ይዳዳቸዋል። የሀገርን ወዳድ ድርጅት አባላት ድርጅታቸውን የሚያፈቅሩት ለሀገር በመቆሙ መሆኑን ይስታሉ። ለትግልና ሀገርን ለማዳን ድርጅት አያሻንም ብለው ሊሰጉ የጣሩ መጤ ፖለቲከኞችና አወናባጆችም ጥቂቶች አልነበሩ። ጸረ ድርጅት ጫዎች አሉታዊ ሚናቸው ከቶም የሚናቅ አይደለም። ለ23 ዓመታት አሽመድምደው ይዘውናሉ። ከድርጅት ወደ ድርጅት ከአቋም ወደ አቋም እየዘለሉ በዚህ በዚያ እየተጣዱ ግና በዋና መልክ የወያኔ ጠላት የሆኑትን ድርጅቶች ለመዳድ ሲጥሩ መታዘብ ተገደናል። ሆድ እኮ ክፉ ነው፣ ሰውን የሚያዋርድ ሀገር የሚያጠፋ ሰው እንስሳ እኮ ነው ለከርሱ ሲገዛ የተባለውን ያስታውሰዋል። ድርጅት ማለት በደፈናው ሁሉን አይነት መሰባሰብ ያጠቃልላል። የፖለቲካ ድርጅት ስንል ግን ለፖለቲካ ዓላማ የተደራጁትን ይመለከታል። እቁብ፣ እድር ወይም የሲቪክ ማህበር ማለት አይደለም። የፖለቲካ ድርጅት ፖለቲካዊ መርህ ግብር አለው። አደረጃጀቱም የራሱ ነው ከይዘቱና ዓላማው በመነሳት። ለፖለቲካ ትግል ፖለቲካ ድርጅት የግድ ያስፈልጋል። አያስፈልግም የሚሉ አወቁም አላወቁም ህዝብን ትጥቅ አስፈጭና አደገኛ ናቸው። ሁሉም ራሱን የፖለቲካ ድርጅት ያለ በርግጥ ነው ማለት አይደለም። ድርጅት ለመባል መሟላት ያለባቸው ቅድመ ሁኔታዎች አሉ። መጀመሪያ ድርጅት ስንል የተደራጁና በአንድ ዓላማ ዙሪያ ሊታገሉ የተዘጋጁ ግለሰቦች መኖር አለባቸው። በሕገ ደንብና የጋራ ስርዓት የተሳሰሩ ሱቅ በደረቴ በሚባል የሚላገጡባቸው የአንድ ግለሰብ ድርጅቶች አባሉም መሪውም አንድ ወይም ሁለት ግለሰቦች ይሆኑባቸው። ራሳቸውን ግንባር ወዘተ ቢሉም ቁጥር ጎበዝ ሲባል ያውም ተባበርን ብለው ደርዘን መሆን የሚያቀታቸው የወያኔ መሳለቂያ ያልሆኑት ማለትም ነው። በአንድ ትንሽ አፍሪካ ሀገር ከ170 ያላነሱ ድርጅቶች አሉ። በሀገራችንም ድርጅት ነን ባዮች እድሜ ለወያኔ ፈልተዋል። ተለጣፊዎችም ጥቂቶች አይደሉም። ስንቶች ናቸው የራሳቸው ነጻ የፖለቲካ አቋም ያላቸው? ስንቶቹ ናቸው በተጨባጭ ሁኔታ ለሀገር የሚታገሉት? በአንድ ሀገር ካሉትስ እውን ይህ ነው የሚባል አባልና እንቅስቃሴ ያላቸው ስንት ናቸው? ፖለቲካ ዛሬ ከቧልት አልፎ ንግድ ሆኗል። አፍሪካን አሜሪካኖች ገንዘብ ለፖለቲካ ሲፈልጉ ቤተክርስቲያን ይመሰርቱ ነበር። ዛሬ በእኛ ዘንድ ፖለቲካ ለገንዘብ መሆኑ በግልጽ እየታየ ነው። ዜጎች አዋጡ እየተባሉ ይጨቀጨቃሉ፣ ይደለላሉ፣ ማስፈራሪያ ጫናም ይመጣባቸዋል። የፈሩና የጨነቃቸው ብቻ ሳይሆኑ ሌሎችም ነገር ዓለሙ ያልገባቸውም ዛሬም ቢሆን ያዋጣሉ፣ በጠራራ ፀሐይ ይዘረፋሉ። የሚያሳዝነው ግን መታለልና መዘረፍን የመረጠ ትውልድ የመጣ ይመስል ሲዘረፍ የሚነቃ ዜጋ ጠፍቶ ዛሬም ፖለቲካን ለዝርፊያ የሚጠቀሙ ነጋዴዎችና አጭበርባሪዎች እየተጫወቱበት ነው። በድርጅት ስም ጸረ ድርጅቶች በስተዋል። ወያኔም የኢትዮጵያ ሕዝብ እንዳይደራጅ ይፈልጋልና መፈለግም አለበትና በተቋሚ ድርጅት ሽፋን አፍራሾቹን አሰማርቷል። የውያኔ ትኩረት ጠላቴ በሚላቸው ድርጅቶች ላይ ነውና እነዚህን ለመበተን ለማፍረስ የሚዳክሩትን ማውቁ ማን ለውያኔ እየሰራ መሆኑን ይጠቁማል። ድርጅት የፖለቲካ ዓላማ፣ ግብ፣ መርሃ ግብር ያስፈልገዋል። ይህን የሚጻረሩ አሁንም የሕዝብን ትግል ወደዱም ጠሉም የሚጎዱ ናቸው። ግብ ምን መሆኑንና ይህን ግብ እውን ለማድረግም ምን መደረግ እንዳለበት በግልጽ ማስፈር ማስቀመጥ ይኖርበታል። ጠላትን ወዳጅ፣ ወዳጅን ጠላት የሚልበት ሁኔታ ከተከሰተ ወይም የትግሉን ይዘት መረዳት ከተሳነውና ሊንቀሳቀስ የተሳነው ሕዝብን ፍላጎት ለመማላት ሳይሆን ለሕዝቦች ስልጣን ጥም ማርኪያ ከሆነ ገና ከጠዋቱ ተሽመድምዶ ይቀራል። የታዘብነው ነው። የሕዝብ ድርጅት በሉኝ የሚል ከሆነማ የሚጠበቅበት ብዙ ነው። ዛሬ ግርግር ለሌባ ይመቻል እንዲሉ በዚህም በዚያ ድርጅት መሪዎች ነን ባዮች 6 ወር ብቻ ስጡንና ነጻ ልናወጣችሁ ነው ብለው በድፍረት ሳያፍሩ የሚነግሩን አይን አውጣዎች በርክተዋል። ፖለቲካ እንደ ማንኛውም ስምሪት ዕውቀትን ይጠይቃል። ያኔ ምንም ድርጅት በሌለበት ድርጅት መስርተው ሊታገሉ የሞከሩትና የተሳካላቸውም ቢሆኑ ቀደም ሲል ንቃታቸውን ለማዳበር በማይናቅ ደረጃ ጥረዋል። ዛሬ ግን ከብዙ ተሞክሮ በኋላ መንቃት ማወቅ ከድርጅትና አደረጃጀት ተሞክሮ መማር ኃጢአት የሆነ ይመስል ድርጅት ነን የሚሉን መደናበርና የባጤ ቆጡን መቀባጠር ቀንቷቸው በዓለም አቀፍ ደረጃ መሳቂያ መሳለቂያ አድርገውናል። ያለፉ ስህተቶችንም ዘው ብለው ገብተው ይደግሟቸዋል። ሀ ሳይሉ ፍርሻ ይመጣባቸዋል። ያሳዝናል ብንል አይበዛም ቢያንስ እንጂ። ደግሞ የሕዝብ ጎራ ተብየው መውቀሱ ተገቢ ነው። በሽታውን የደበቀ መድኃኒት አይገኝለትም ተብሏል። አስመሳዩን ማጋለጥ ደግሞ ግዳጅ ነው። አገርን የሚመለከት ጉዳይ በሽፍንፍን ተወው እባክህ የሚዘጋ አይደለም። ለዚህ ነው ራሱ የሕዝብ ጎራ ወይም ታጋይ ድርጅት ነኝ የሚለው ሁሉ በኩራት ሳይሆን በቅርበት ባውዛ መመርመሩ አስፈላጊ የሚሆነው። ድርጅቱ ግን በሐቅና ከልብ ለሀገር ሕዝብ ቆሞ ግንዛቤና ሙያተኛ የጎደለው ከሆነ ሂስ ለማጋለጥና ለመጉዳት ሳይሆን ለማረምና ለማረቅ መሆን ይገባዋል። በአገር ጉዳይ ግን አትንኩኝ አትንኩት የሚባል የሹም ዶሮ የለም። ሁሉም ይገመገማል ሁሉም መወቀስ ካለበት ይወቀሳል ጣውት አረባው ይቆም የተባለው አለምክንያት አልነበረም እና መግባሩና ጽናቷ ሳይፈተን ተክለሰብ ሙገሳው እየተጧጧፈ ግለሰቦች ወደ ግብዝነት ተገፋፍተው በዚያ ውድቀታቸው ያመራሉ የህዝብ የተባሉት የባድ የወያኔም ሆነው ይጋነጣሉ ይህንን ነጋ ቀባ ያየነው ነው ከዚህ ጋር ተያይዞ ደግሞ የድርጅቶች ታማኝነትና በህዝብ ዘንድ ተቀባይነት በተመለከተ መሰረታዊ ጥያቄ መነሳቱ አይቀሬ ነው ለመሆኑ ድርጅቶች ለራሳቸው ከሚሰጡት ግምትና ቦታ ሲያመኑና ድጋፍ ውጪ ህዝብ ምን ይላል ያምናቸዋል ወይስ ይንቃቸዋል የኛ ይላቸዋል ወይስ የወያኔ ወዳጆችና የባድ ቅጥረኞች ይከተላቸዋል ወይስ ጀርባውን ይሰጣቸዋል ማንኛው ድርጅት ነው በህዝብ የሚታመን በህዝብ ውስጥ የፖለቲካና የድርጅት ስራን እየሰራ ያለው ለመሆኑ ድርጅቶች ውስጥ እነማንን አቅፏል ሊዘነጉ ወይም ሊረሱ የማይችሉ ጥያቄዎች ናቸው ድርጅት ወይም ታዋቂ አባሎቹና መሪዎቹ የቆሸሸ ጸረ ህዝብ ሊያሰኝ የሚችል ታሪክ ሊኖራቸው አይገባም በዚህ ብቻ የተነሳ ህዝብ መቼም አመኔታን አይሰጣቸው በደልና ቂም አለና በዳ ይቅር በሉኝ ካላለ ደግሞ ቂም ሊጠፋ አይጠበቅም ቢያንስ አስቸጋሪ ይሆናል በመሆኑም ዛሬ በብዙ ተቃዋሚ ነን ባይ ድርጅቶች የቀይ ሽብር ወንጀለኞች መኖራቸው ህዝባዊ ድጋፍን ጠሪ አይደለም ኢትዮጵያን እንወዳለን ካሉ ከፖለቲካው መድረክ መራቃቸውና ዝምታቸው ይቅርታ መጠየቅን እስከፈሩ ድረስ የሚፈልግ ነው ካጽዮም ከደርግም ከወያኔም ጋር ተቃቅፈው የከረሙ በተለይ ዝምታን ንሳ ጥየቃን ቢመርጡ ነው የሚሻለው የፖለቲካው መድረክ ከመረበሻቸው ይልቅ የወያኔ ዋና ባለስልጣን ሆነው ስንቱን ንጹህ ኢትዮጵያዊ ከፈጁ ካስፈጁና ሀገርንም ካስገነጠሉ ከጎዱ በኋላ ዛሬ እኛንን ታጋይ ለኢትዮጵያ የሚሉትንም ላጠፋችሁት ሁሉ በቅድሚያ አጠፋን ብላችሁ ከህዝብ ይቅርታን ምህረትንም ጠይቁ ማለቱ ሲያንስ ነው ስማቸውን ባንጠቅስም እነዚህ ሁሉ ዛሬ ምን ቢያልፉ የትላንት ወያኔዎች ህዝብ ሊያምን አይጠበቅም በማያከራክርና በማያወላዳ መንገድ አጠፋን ማሩስ ካላሉ ድረስ እነዚህን ደግሞ ጀግና ሀገር ወዳድ የሚሉ የኢትዮጵያ ወዳጆች ሊባሉ አይችሉም ማፈሪያ እንጂ የፈሰሰው ደም እና የደረሰው ግፍ ጨዋታ አይደለምና በቀይ ሽብርም ወርቅ የሆነ ትውልድ ተፈሽቷልና ነፍሰ ገዳዮች ወይም ከለየላቸው አረመኔዎች ጎን ሆነው የሰሩና ወንጀል የፈጸሙ ከዛሬው ትግልና ፖለቲካ መወገድ አለባቸው በተለይ የገለማ ድርጋዊና አረመኔ አቋማቸውን አሁንም ሊቀጥሉ ሲቃጡ ይህ አሳዛኝ መደናገር ወይም ለማደናገር ጥረት ወያኔ ትኩረት ሰጥቶ እያራገበው ነው ገንዘብ አፍሶ ሰርጎ ገቦችና አስመሳይ ሀገር ወዳጆችን አሰልፏል በእነዚህ አማካኝነትም ድርጅቶችን ከፋፍሏል በአንጃ ጎርቷል በዚህ ርኩስ ተልእኮ አሜሪካ እንግሊዝ ወዘተ ሙሉ ትብብርን በማድረግ በውጪ ሀገር ነዋሪው ኢትዮጵያዊ ላይ ስለላን እንዳጣጣፉ አሉ ዘጎች ደግሞ ሙያተኛ የድርጅት ስራን የዘነጉ ወይም የማያውቁ ሆነው ይገኛሉና ሚስጥር መሆን የሚገባውን በየድረገጹ የውይይት መድረኩ ሲረጭ እየታየ ነው ይህ ደግሞ ለወያኔ ሲሳይ ሆኖ ቆይቷል ለዚህ ነው ስለ ድርጅት ይዘት አላማ አሰራርና አደረጃጀት በቂ ግንዛቤ መያዝ የግድ ሆኖ የሚገኘው መደዴ መሪዎችና ቀሽም ድርጅቶች ዜጎችን ገና ከጧቱ ለጥቃት የሚያጋልጡ ናቸው ለዚህ ሁሉ ደግሞ በርካታ መሳሪያዎች እንዳሉ በርካታ ዜጋ የሚያውቀው የምታውቀው ነው አድርባዮች ለወዳቸው የተገዙ ደግሞ ቀና አሳቢ ድርጅቶች ከውስጥ ቦርብሮ ለውድቀት ያደርሱታል የንዋይ ፍቅራቸው የስልጣን ጥማቸው ወኔ ቢስነታቸው ቅጥረኛም አላዋቂም የወያኔ ቡችላ ያደርጋቸዋል ጉዳቱ ቀላል አልነበረም አይደለም ዜጎች ለወያኔ ተንኮል ያውም ለተነቃና ለታወቀ ሰለባ ሆነው ራሳቸውን ለጥቃት ሲያጋልጡ በተደጋጋሚ አይተናል ለምሳሌ ያገዛዙን ሰላይ ደብደቦ ወይም የተጎዳስ መስሎ ተቃዋሚዎች ከመታሰሩበት ማጎሪያ መክተትና የስለላ ስራውን ማሳካት ድሮም ጀምሮ የሚታወቅ ነው ይግን ከውቀት ወይም ከግንዛቤ ጋር በመጣላቱ ዛሬም ለዚህ ዘዴ ድርጅቶችም ዜጎችም ሰለባ የሆኑ ሰላዩን ቅጥረኛውን ታጋያችን መሪያችን ብለው ሲያወድሱት ታዝበናል ከዚህ ጋር ተያይዞ የተከሰተ ትልቅና ጎጂ ስህተት ሀቀኛ ሀገር ወዳዶችን ህይወት የገበሩ ጀግኖችን ካልሰልጠነ ፖለቲካ ጋር ማዛመድ ነው ይባብላጫው ከፖለቲካ ማየምነትና ከፍራት ወይም ቅጥረኛ የመነጨ ጎጂ አቋም ሀገር አድኑን ትግል ባያሌው ጎርቶታል። ለሀገር የተሰውትን ሲየል የተቀበሉትን ሲታገሉ ይህ ነው የማይባል ጉዳት የደረሰባቸውን በመዘከር በማመስገን ፈንታ ነጋጠባይ ስድቡር ጅብኝ እየወረደባቸው ያየ የሰማ ዜጋ ወደ ትግል የሚገባበት በር አጠገቡ መታየት እንደማይፈልግ ግልጽ ነው። ወጣቱን ትውልድ ወያኔ ባልባሌ ልምዶችና በዘቀጡ ባህሎች ያስመደበነ ባለበት በታገሉና በአቋማቸው ጸንተው ዛሬም ወያኔን እየታገሉ ባሉበት ላይ የሚደረገው የማጥላላት ዘመቻ አርበኞች አራያ እንዳይሆኑ ያደርጋቸዋል። ሶማሌዎች ኩጅሪ ካብህ እንዲሉ የቻል ሁሉ ነፍስ አውጪምበል ራስን ጠብቅ አትጋፈጥ ማለትና ፍርሃት ይሰፍናል። አገር አድኑ ትግል ደግሞ ተወደደም ተጠላም መስዋዕትነትን ይጠይቃል። አለመስዋዕትነት ሀገር ስር ያታገኛለች። አረመኔውና ሰው በላው የወያኔ አገዛዝ ይወድቃል ብሎ ማሰብ ቀርቶ ማለሙ ፋራነት ብቻ ሳይሆን የፈሪዎች ነው። ፈሪ ደግሞ ሀገሩን አያድንም። ለመሆኑስ እናድናት የምንላት ሀገር ማናት? በዚህም ላይ ዛሬም ውዝግብ መኖሩ ምንኛ ዘረኛ ወያኔ እንደከፋፈለንና በጥላቻና ይመጣል ተብሎ በሚቋመጥ ጥቅም እንደተጫወተብን ያረጋግጣል። አንቀጽ 39 ለማንም ሳይሆን ለወያኔ ትግራይ ዋስትና የተዘጋጀ ሆኖ ሳለ ለኛ ይጠቅማል ብለው ያንን በፈረደበት አማራ ላይ አጓርተው የወያኔ መጫወቻ የሆኑ ነበሩ። ለውርደትና ስደት ተዳርገው ስንት አመት ካለፋቸው በኋላ ዛሬም የፌደራል መዋቅሩን እናጠናክር አንቀጽ 39ን እንወዳለን እያሉ ወያኔን በመማጠን ከስደት ጥራናቦ በማለታቸው ራሳቸውን ለባሰ ውርደት በማጋለጥ ላይ ናቸው። ኢትዮጵያዊነታቸውን የሚክዱ አሁንም እንደራደር በዚህ ጉዳይ የሚሉ አሉ። ትግላችን ጸረ አማራ ነው ብሎ ሸዋ ተራማጅ ልጆቹ ሳይቀሩ ትምክተኞች ናቸው ብሎ ትግል የጀመረው ወያኔ 23 አመት ሙሉ ጸረ አማራነቱን ጸረ ኢትዮጵያዊነቱን ሲያሳይ ከርመው ይያለ ዛሬ አማራዎች በዚህም በዚያም ሲያባረርና ሲመነጥር አዲስ የሚሆኑባቸው አሉ። የመጣባቸው በሀገር ላይ የመጣው ማአት መርገም ይዘቱን ክፋቱን ከቶም ያልገባቸው ሀገር አድን ትግል ይህን አይነት መሞኘት መዘናጋት አይፈቅድም። አማራው ህዝብ ተፈናቀለ ሲባልም በተቃውሞ ሰልፍ ባዳ ሀገር የሚሳተፉ ቁጥር አሳዛኝና ጥቂት ነው። የምንታገለው ለክልል ለጎሳና ጎጥ ለበረሰብም ሳይሆን ለውድ ሀገር ኢትዮጵያ ነው። ይህን አለ የሚለው ወያኔ ብቻ ሳይሆን ተቃዋሚ ድርጅት ነን የሚሉትም ጭምር ነው። ሀገር አድን ትግሉ ብዙ እንቅፋቶችና ጋሬጣዎች ተደቅነውበታል። ሀገራችን ኢትዮጵያ አይደለችም የሚሉ፣ ወያኔ ጠላታችን አይደለም የሚሉ፣ ሆዳቸውን አስቀድመው ሀገርንም ድርጅቶችንም የሚጎዱ፣ ለወያኔ የሚጠቅም ትጥቅ አስፈቺ ቅስቀሳ የሚያደርጉ፣ ሀገር ወዳድ ድርጅቶችን የሚከፋፍሉ፣ ወያኔን መፋለም ሲገባ ማመጽ ኃጢአት ነው የሚሉ፣ ጀግኖችን የሚያክቸለችሉ ወዘተ ሁሉም ሀገር አድን ትግሉን ሲጎዱ ቆይቷል እየቀጠሉም ናቸው። ይህን ሁሉ መገንዘብ ማጤንና እርምት ማድረግ ቀነቀጠሩ የማይሰጥ የሐቀኛ ሀገር ወዳዶች ግዳጅ ነው። የትችትም ይህን ለማሳሰብ የታቀደ ነው።
La 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 ወደ ጂሃዱን ደማደዳኛችሁን ኦዶኒን ታረረደለ ተበርቹ ቾመጀ ጂሃዱን ደማደዳኛችሁን ወደ ከለሰ ደብረ ደከመለ ጂራችሁን ወደ ከለሰ ደብረ ደከመለ ጂራችሁን ዱብንተ ደንሎምተ ሁምኒ ዲዲ ኩቴ ዱብንተ ደንሎምተ ሁምኒ ዲዲ ኩቴ ታአንያችሁኛችሁን ራዋቴ ፎፋቴ ላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላላ
ፈይሳ ጃታ ቢራይ ውርደትን ያልተቀበለ ጀግና ሰሞኑን ስለ ቢራይ ውርደት ብዙ ይባላል። ብዙ ስለሚባለው ነገር መልሼ ከማውራት ይልቅ አንድ ሰው ላስተዋውቃችሁ። ፈይሳ ጃታ ይባላሉ። ሐረር ውስጥ ለብዙ አመታት የኖሩ ናቸው። ጣላን የጫነብንን ቢራይ ውርደት ያልተቀበሉ የሶማሌ ወረራን ተከትሎ የመጣውን ሽንፈት እንብኛሉ ጀግና ነበሩ። የሐረሩን ፈይሳ ጃታ ያለ ምክንያት አላነሳዋቸውም። ብሔራዊ ውርደትን ብለን በምንጠራቸው ዘመኖች እንደሳቸው አይነት ያልተዘመረላቸውና ምንም ያልተባላላቸው ሰዎች መኖራቸውን ለማስታወስ ከዚያም አልፎ ሁሌ ብሔራዊ ውርደትን ያሸነፉ ጀግኖች መኖራቸውን ማውሳት አስፈላጊ ስለሆነ ነው። ለነገሩ በኢትዮጵያ ታሪክ ውስጥ በበርካታ የታሪክ ምዕራፎች ብሔራዊ ውርደትን አስተናግደናል። አንደኛውና ሁላችንም እናውቀው በጣሊያን ወረራ ወቅት በራሳችን ባንዳዎች የተፈጸመብንን ውርደት ነው። ሁለተኛው ውርደት የተከናነበው በቀሽብር ዘመን ወንድም ወንድሙን ገድሎ የፎከረበት ወቅት ሲሆን፣ ሶስተኛው ብሔራዊ ውርደት ደግሞ አሁን በአገራችን ያለው ስርዓት ያከናነበን የቅሌት ብልኮ ነው። በመግቢያዬ ላይ እንደገለጽኩት ስለ እያንዳንዱ ዘመን ብሔራዊ ውርደት ለመተንተን አይደለም የዛሬ መንሻዬ። ይልቁንም በእንደዚህ አይነት የውርደት ዘመናት አንገታቸውን ቀና አድርገው ሰንደቅ ዓላማችን ከፍ ስላደረጉ አንድ ግለሰብ ጥቂት ለማለት ፈልጌ ነው። እንደገና ላስተዋውቃችሁ ፈይሳ ጃታ ይባላሉ። ፊታቸው ሁሌ ሙሉ ጺም ያለው ቀጭን ቁመታም ሁሌ ቁምጣም ያደርጉ ቆፍጣና ሰው ናቸው። በጣሊያን ዘመን ገና ወጣት ልጅ ነበሩ። የተወለዱት ሰላሌ አውራጃ ሲሆን ኩሩ ኦሮሞ ኢትዮጵያዊ ናቸው። በወቅቱ የአርበኝነት ዘመን የአካባቢ ወጣቶች ይሰለፉበት በነበረው የጃጋማ ኬሎ ጦር ስር ሆነው ለሀገራችን ክብር ከቆሙት መካከል አንዱ ነበሩ። በዚያ አርበኝነት ዘመን እሳቸው የነበሩበት ጦር ጣሊያንን ለመምታትና ግዳጁን ለመወጣት ወደ ሰላሌ ያመራል። እዚያ ሲደርሱ ግን የሰላሌ አካባቢ ዋና ኃላፊ ወይም ባንዳ ሆነው ለጣሊያን አገልግሎት ሲሰጡ የነበሩት የእናታቸው ወንድም አጎታቸው መሆኑን ይሰማሉ። ቀጥሎም ወደ ከተማ ገብተው ይህንኑ ባይናቸው አይተው ያረጋግጣሉ። የአካባቢው ኦሮሞዎች ከጣሊያን ጦር ባልተናነሰ የፈይሳ አጎት ይፈጽሙባቸው የነበረው በደል ከባድ መሆኑን ተመለከተ። በሁኔታው አዝነው ካጎታቸው ጋር ጦርነት ላለመግጠም ብለው እንዳዘኑ ያችን መንደር ለቀው ወጡና በሌላ መስመር በአርበኝነት አገለገሉ። ጣሊያን ድል ከተመታ በኋላ አርበኞች ወደ አገራቸው ሲመለሱ አጎታቸው የባንዳነት ቡሽ ኮፍያቸውን አውልቀው ጃንሆይ የሰጧቸውን አዲስ የስልጣን ካባ ደረበው አሁንም ከድል በኋላ ህዝቡን ሲያተራምሱ ተመለከቱ። በጣሊያን ጊዜ የነበረው ብሔራዊ ውርደት ሳያንስ ከድል በኋላ ተጨማሪ ውርደትን ለመሸከም ትከሻቸው አልቻለም። ከሊናቸው ጋር ሙግት ገጠሙ። በዚህ ሁኔታ ውስጥ እያሉ አንድ ቀን አጎታቸው እንደተለመደው በቁሎ ላይ ሆነው ገበያተኛውን ሲያምሱት የሚታሰረውን ሲያሳስሩ አይተዋዘኑ። በዚህ ጊዜ ሁለት ጊዜ አንዋረድም ሞትም አንዴ ነው ብለው የራሳቸውን አጎት በጥይት መተው ገደሏቸው። ከዚያ በኋላ ፈይሳ ጃታ ሰላሌን ለመጨረሻ ጊዜ ለቀው ወጡ። የሰላሌው የታሪክ ምዕራፍ ተዘጋና ሌላኛው የታሪካቸው ምዕራፍ ሐረርና ጅጅጋ ላይ ተጀመረ። በኋላ ላይ ብሔራዊ እርቀ ሰላም ለማውረድ ሲባል መንግስት የምህረት አዋጅ አወጀ። ነፍስ ያጠፋ በሙሉ እጅን ሰጥተህ ታርቀህ በሰላም ኑር ተባለ። ፈይሳ ጃታም አዋጁን ተከትለው ምህረት ተደርጎላቸው እንደማንኛውም ሰው ከጅጅጋ 30 ኪሎ ሜትር ርቀት በሚገኘው ፋፈም ላይ መሬት ተመርተው መኖር ጀመሩ። ከዚህ በኋላ ግን ፈይሳ ጃታ የተመሩበት መሬት ውስጥ ለውስጥ የፋፈም ወንዝ የሄደበት ኖሮ ምስጢሩ ሲታወቅ የወቅቱ ባለስልጣናት ይዞታው ላይ አይናቸውን ጣሉ። ከነዚያ ባለስልጣናት መካከል አሁን ስማቸው መጥቀስ ማልፈልጋቸው ፖሊስን ማዘዝ የሚችሉ ጀነራል ነበሩ። ጀነራሉ ፈይሳ ጃታ መሬቱን እንዲለቁ ቢያስጠይቋቸው አሻፈረኛሉ። ሽማግሌዎች ብላኩም ሪሳይን ተሻግሮ ይውሰድ ብለው መለሷቸው። በኋላ ላይ እንዲያዙ ፖሊስ ተላከ። ፈይሳ ጃታም በሕግ አምላክ ይዞታ ውስጥ አትግቡ ብለው አስጠነቀቁ። ፖሊሶቹ ግን የሚሰሙ አልሆኑም። በመጨረሻ ሁለቱም ፖሊሶች ገደሉ። ፈይሳ ጃታ ፖሊሶቹን ገድለው ለተወሰነ ጊዜ ከፖሊስ ጋር ድብብቆሽ ይጫወት ጀመር። የአጋጣሚ ነገር ሆነና በ1953 ዓ.ም ጀነራሉ በጃኔው ላይ የመፈንቅለ መንግስት ሙከራ በማድረግ ጥፋት ተወንጅለው ተገደሉ። ከጀነራሉ ሞት በኋላ ለፈይሳ ጃታ ለሁለተኛ ጊዜ ምህረት ተደረገላቸው። በዚህ መሃል ያለውን ታሪክ እንዳለፈውና ወደ ሶማሌ ወረራ ዘመን ልሰዳችሁ። በየካቲት ወር 1969 ዓ.ም እንደ ኢትዮጵያ አቆጣጠር የሶማሌ ወረራ ወቅት ሶማሌዎች ጎዴ፣ ቀላፎ፣ ቀብሪ ዳሃር፣ ደጋቡር፣ ዋርዴን የሚባሉት ከተሞችን ያዙ። ሐምሌ ላይ ደግሞ ጅጅጋን ለመያዝ ትልቅ ጦርነት ተከፈተ። በወቅቱ ፈይሳ ጃታ እድሜያቸው ወደ እርጅናው ተጠግቶ ነበር። እንደዚያም ሆኖ ህዝቡን ለማስተባበር ጉልበታቸው አልደከመም፣ አንደበታቸው አልታሰረም። ሐምሌ 8 ቀን ከሶማሌ ጋር ተባብራቸዋል የተባሉ ሰዎች ተገደሉና በጅጅጋ ትልቅ ፍጅት ሆነ። በሳምንቱ የሶማሌ ጦር እየገፋ ሲመጣ ህዝቡ ተስፋውን በኢትዮጵያ የጦር ሰራዊት ላይ ጥሎ ነበር። ሆኖም የጅጅጋ ከተማ ከመያዙ አንድ ቀን ቀደም ብሎ ከየወረዳው አፈግፍጎ የመጣው የጦር ሰራዊት አባላት ሌሊቱን ቤተሰባቸውን ይዘው አካባቢውን ለቀው ጉዟቸውን በመኪናና በእግር ወደ ሐረር አደረጉ። በንጋታው ጠዋት የጅጅጋ ህዝብ ከእንቅልፉ ሲነሳ ከተማው ዙሪያውን በሶማሌ ታንክ ተከቦ ተመለከተ። በየጋራው ላይ በርካታ የሶማሌ ታንክ አፈሙዙን ወደ ከተማው አድርጎ ቆሟል። የጅጅጋ ህዝብ በሁኔታው ተደናገረ። ሌሊቱን ሲከናወን ስለነበረው ሁናቴ ብዙም የሚያውቀው ነገር አልነበረም። የኢትዮጵያ ጦር አካባቢውን ለቆ ስለመሄዱ የሚያውቁት ነገር አልነበረም። ከነዋሪው በቀር ጅጅጋ ባዶዋ ናት፣ ማንም የሚጠብቃት ሰው አልነበረም። የሶማሌ ታንከኛ ጦርም በኢትዮጵያ አየር ኃይል እንዳይመታ በመስጋት በቀን ወደ ከተማው ለመግባት አልደፈረም። ከአምላኳ በቀር ሌላ ጠባቂ ያልተረፈላት የጅጅጋ ከተማ እስከ ምሽት ድረስ አጭር ዕድሜ አላት። የመንግስት ባለስልጣናት ወታደሩን አካባቢው ለቆ ወጥቷል። ጀንበር ስትጠልቅ የሶማሌ ጦር ወደ ጅጅጋ ገብቶ የነበረው እንዳልነበረ ሆኗል። በዚህ የመጨረሻ ጭንቅ ሰዓት አንዳንድ ሰዎች ወደ ኢትዮጵያ ጦር ሰፈር ገብተው የቻሉትን ያህል መሳሪያ ወስደው ራሳቸውን ለመከላከል ታጠቁ። የኢትዮጵያ ጦር የሚለብሰውን የወታደር ልብስ ለብሰው ጠመንጃቸውን አንግተው በታንክ የመጣውን የሶማሌ ጦር ለመውጋት ተዘጋጁ። ፈይሳ ጃታ በዚህ ሁኔታ የጅጅጋን ህዝብ የሚያስተባብሩ ብቻ ሳይሆን ለዚያን ቀን ከመንግስት ያልተሾሙ የጅጅጋ ህዝብ መሪ ሆኑ። ፈይሳ ጃታ በዚያች ቀውጢ ቀን መሪነታቸውን አስመሰከሩ። በኢትዮጵያን ዘንድ ከሰው ባልተናነሰ መልክ ሰንደቅ ዓላማ ትልቅ ክብር ስለሚሰጠው ሰንደቅ ዓላማ በጠላት እጅ መውደቅ የለበትም በማለት በቅድሚያ በጅጅጋ 10ኛው መካናይዝድ ብርጌድ ግቢ ውስጥ የተሰቀለውን የኢትዮጵያ ሰንደቅ ዓላማ ወረዱ። ለሀገራቸው ክብር የኢትዮጵያ ወታደር ልብስ የለበሱት ፈይሳ ጃታ ይችን ሰንደቅ ዓላማ ይዘው ህዝቡን እያረጋጉ ወጣቱን እያስተባበሩ ወደ ሐረር ጉዞ ጀመሩ። ሆኖም የሐረር መንገድ ተዘግቷል። ከሐረር 100 ኪሎ ሜትር ርቀት ላይ ከመቶ ሺህ በላይ በካራማራ ተራራ ጀርባ ሀደው ከተማ ላይ ሰፍሯል። ከሀደው ከተማ የተነሳው ህዝብ ቀስ በቀስ ወደ ሐረር መሄድ ቢጀምርም የሚደረገው ጉዞ አስቸጋሪ ነበር። በየጋራው ላይ የመሸገውን የሶማሌ ጦር እየተዋጉ መሄድ ግድ ይላል። ፈይሳ ጃታ እንደማንኛውም የኢትዮጵያ ጦር መፈንግላሳቸውን ደግነው እየተቆሱና እየተዋጉ ጉዞ ወደ ሐረር ሆነ። ከጅጅጋ ወደ ሐረር የነበረው ጉዞ ከ25 ቀናት በላይ ፈጀ። ኢትዮጵያ ይራይ በሰማይ ሲያንዣብብ የሶማሌ ጦር የሚገባበት ስለሚጠፋው በዚያች አጋጣሚ ህዝቡ ከየመሸገበት ይወጣ ወደ ሐረር የሚያደርገው ጉዞ በፍጥነት ይቀጥል ነበር። የሐረር እንዳይደነግጥ ስለተሰጋ ከጅጅጋና ኮጋዴን ከተሞች የፈለሰው ህዝብ ወደ ከተማው እንዲገባ የተደረገው ሌሊት ላይ ነበር። የሐረር ህዝብ ግን ቀደም ብሎ መስማቱ አልቀረም። ፈይሳ ጃታ ሐረር ወደሚገኘው መኖሪያ ቤታቸው ሲሄዱ ልጆቻቸው የደርግ ተቋሚ ተብለው ቀበሌ እንዳሰራቸው ይሰማሉ። በሶማሌ ወረራ ጅጅጋ ላይ የተመለከቱት ውርደት ሳይንስ ሐረር ውስጥ ልጆቻቸው መታሰራቸው ሰሙ። በቀጥታ ወደ ቀበሌ ሄደው አብዮት ጠባቂውን ሊቀመንበሩ ላይ አነጣጥረው ሶማሌ 45 ኪሎ ሜትር ላይ ቁጭ ብሏል፣ እናንተ መንደር ለመንደር ትበጠብጣላችሁ፣ ፍቷቸው ብሎ ሲጮው ምስታቸው ሬተው የታሰሩት እርሱ ብቻ አይደሉም የሁሉም ልጆች ናቸው እኮ ብሏቸው፣ አሁን የአገር ጉዳይ ነው። አገር እየተገደለች እናንተ እየተዋረደች ልጆቻችን እንደገና በስር አንገላቱም ፍቷቸው በማለት ሁሉም ታሳሪ እንዲፈቱ አደረጉ። በወቅቱ ከታሰሩት ልጆቻቸው መካከል አንዳንዶቹ አውሮፓ ውስጥ ናቸው በአሁን ሰዓት። ፈይሳ ጃታ በዚህ አይነት ሐረር ላይ ከቆዩ በኋላ አንድ ቀን ሌላ ችግር ገጠማቸው። የወታደር ልብስ፣ ጫማ ወይም መለዮ መልበስ በአዋጅ ተከልክሏል። ሆኖም ፈይሳ ጃታ አላግባብ የወታደር ልብስ በመልበሳቸው ታሰሩ። አስሮ የሚያደርግ ክፍለ ሀገር አስተዳዳሪ ከነበረው ኮሎኔል ዘለቀ በየነ ዘንድ ቀረቡ። እዚያም ቀርበው የወታደር ልብስ መልበሳቸው ትክክል እንዳልሆነና ወንጀል የፈጸሙን ተነገራቸው። ፈይሳ ጃታም የባለስልጣኑን ውንጀላ ከሰሙ በኋላ ይህን የወታደር ልብስ እኔ ብቻ አይደለም የለበስኩት፣ ይህን መለዮና ልብስ ትታችሁ የሸሻችሁት እናንተ ናችሁ። ይህን ልብስ በየቦታው በመተዋችሁ የሶማሌ ጦር ጭምርም ለብሶታል። እኔ እናንተ ትታችሁ የሄዳችሁትን ልብስ በመልበሴ እወነጀል ይሆን? እናንተ ደግሞ ልብስና መሳሪያዎችን ትታችሁ ሶማሌ እንዲወስድ በማድረጋችሁ አንድ ቀን ትጠየቃላችሁ አላችሁ። በዚህ ጉዳይ ላይ አንድ ሁለት እያሉ ሲከራከሩ ፈይሳ ጃታ በመጨረሻ የሰንደቅ ዓላማውንም ጉዳይ ነገሯቸው። እናንተ የልብሱ ጉዳይ ለምን ይገርማችኋል? ከአስረኛ መካናይዝድ ብርጌድ ግቢ የተዋችሁትን ሰንደቅ ዓላማ ጭምር በስርዓት አውርጄ ይዤ ወጥቻለሁ አሏቸው። ይህ አባባል ሁሉንም ዝም አሰኘል። ማንም መልስ ለመስጠት አልሞከረም። ኮሎኔል ዘለቀ በየነም የፈይሳ ጃታን ጀግንነት አድንቀው እንዲፈቱ ትዕዛዝ ከመስጠት ውጪ ምንም አላሉም። ጊዜው በግርግርና በጦርነት ሳት ተወጥሯል። የኢትዮጵያ ጦር ተጠናክሮ እንደገና ማጥቃት ጀመረ። ከአስር ወራት በኋላ የሶማሌ ጦር አካባቢውን ሙሉ በሙሉ ተደምስሶ ጅጅጋ እንደገና በኢትዮጵያ አስተዳደር ስር ወደቀች። ሐረር ላይ ሰፍሮ የነበረው ህዝብ እንደገና ወደ ጅጅጋ ከተማ ተመለሰ። እነሆ የድል ምስራች ከዳር እስከ ዳር አስተጋባ። ፈይሳ ጃታና ተከታዮቻቸው ወደ ጅጅጋ ከተማ ሲመለሱ ህዝቡ እንዳጀባቸው በቀጥታ ያመሩት ወደ ቤታቸው አልነበረም። ከአስር ወራት በፊት በክብር ያወረዷትን ሰንደቅ ዓላማ በክብር መልሰው ለመስቀል ወደ አስረኛው መካናይዝድ ብርጌድ ግቢ ያመሩ። ወታደሩም አስተዳደሩም ህዝቡም አጀባቸው። የኢትዮጵያ ሰንደቅ ዓላማን በታላቅ ክብርና በደስታና ቦታ መልሰው ሰቀሉ። ከዚያ በኋላ ፈይሳ ጃታ ወደ ቤታቸው ተመልሰው የወታደር ልብሳቸውን አወለቁ። የዚህ ታሪክ ተራኪም ከጥቂት ቀናት በኋላ ኢትዮጵያን ለቆ ስለወጣ ስለ ፈይሳ ጃታ በወሬ በወሬ ከሚሰሙ በቀር ቀሪ ታሪካቸውን አያውቅም። ሆኖም በታሪክ ስማቸውን ከፍ የሚያደርግ ብሔራዊ ውርደትን አልቀበል ብሎ እንደተፋለሙ ጠንቅቆ ያውቃል። በመጨረሻም ደርጅና ቆይተው አስክሬናቸው ሐረር ቅዱስ ሚካኤል ቤተክርስቲያን በክብር ማረፉን ሲያወራ ለሱ ክብር ይሰማዋል። ዛሬ የምንሰማው ብሔራዊ ውርደት በየትኛው ዘመንና ወቅት በየትኛው መንደርና ሀገር ሊያጋጥም ይችላል። ዋናው ቁም ነገር ይህንን ውርደት የሚሸከም ህሊና የሌለን መሆኑን ማረጋገጡ ላይ ነው። ይህንን የምናረጋግጠው ደግሞ በወሬ ብቻ ሳይሆን እንደ ፈይሳ ጃታ ለኢትዮጵያ ሰንደቅ ዓላማና ለህዝብ ክብርም በመቆም ነው።
Demme mahalo khayr meri demme mahalo khayr meri dekho main yahan tabhi Yeah.